በተለያዩ የዓለም አካባቢዎች እየታየና እያነጋገረ ያለውን የአካባቢ አየር ሙቀት መጠን በከፍተኛ ደረጃ መጨመር ተከትሎ የሚደርስ ብርቱ የጤና ሁከት የሚመለከት ቅንብር ነው ሐኪሙን ይጠይቁ ለምሽቱ ያሰናዳው። የተለየ ትኩረት ስቦ የሰነበተውና እስከ ህልፈት የሚያደርስ ጉዳት እያስከተለ ያለው ይህ እጅግ በገነነ የአካባቢ አየር ሙቀት ሳቢያ የሚመጣ በእንግሊዝኛው አጠራሩ ሂት ስትሮክ የተባለ የጤና ሁከት በሁለት እንደሚከፈል ያስረዳሉ። ለሙያዊ ማብራሪያ የጋበዝናቸው እንግዳችን ዶክተር ነጋ አሊ ጎጂ። ዶክተር ነጋ ከዋሽንግተን ዲሲ ወጣ ብላ በምትገኘው የሜሪላንድ ክፍለ ግዛቷ የራክቪል ከተማ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ልዩ ሐኪም ናቸው። ወደ ምልልሳችን ልውሰዳችሁ። ዶክተር ነጋ አሊ ጎጂ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
እዚህ ዩናይትድ ስቴትስ ውስጥ በተለያዩ ግዛቶች በስፋት እየታየ ያለ ለበርካቶችም ህልፈት ምክንያት የሆነ ጎረቤት ሜክሲኮ ውስጥ 125 ሰዎች ህይወታቸውን ያጡበት፣ ከዚህም በላይ ባለፈው ሳምንት በአምስት ቀናት እድሜ ውስጥ በሳውዲ አረቢያ ለሐጂ መንፈሳዊ ጉዞ ወደ መካ ያቀኑ ከ1300 በላይ ሰዎች ህይወታቸውን ያጡበት ከፍተኛ የአካባቢ ሙቀትና እያስከተለ ያለውን ጣጣ ይመለከታል። ዶክተር ነጋ፣ ለመሆኑ ይህ በአካባቢ የሚከሰት እጅግ ከፍተኛ የአየር ሙቀትን ተከትሎ የሚመጣ ንዳድ መሰል ከፍተኛ የሰውነት ሙቀት የሚያመጣው በሽታ በራሱ ምንድን ነው?
ይሄ ሂት ስትሮክ የሚባለው የሰውነታችን ሙቀት ከሚገባው በላይ ሲጨምር የሚታይ ሁኔታ ነው። አንድ ሰው ሂት ስትሮክ አለው የምንለው አንደኛ የሰውነታችን ሙቀት ከ40.5 ወይም ከ105 ዲግሪ ፋራናይት በላይ ሲሆን፣ ሁለተኛ ቴምፕሬቸሩ ከ40.5 ወይም ከ105 ዲግሪ ፋራናይት በላይ ሲሆን በአእምሮ ላይ የሚታዩ ምልክቶች ሲኖሩትና፣ ሶስተኛ ደግሞ ከሱ ውጭ የሆነ በጣም ከፍተኛ የሆነ የሙቀት መጠን ሲኖርና ያንን መቆጣጠር ሲያቅተው ነው ሂት ስትሮክ የምንለው።
ይህ ቀደም ብለው በእንግሊዝኛው አጠራር ሂት ዌቭ ያሉት ጤናማ ያልሆነ እጅግ ከፍተኛ የአካባቢ ሙቀት መጨመር የሚያስከትላቸው እነኚህ የጤና ሁከቶች ወይንም የንዳድ አይነቶችን ብላቸው ምን አይነት ናቸው? የተለያየ ገጽታ ካላቸው
ሂት ስትሮክ ሲባል ሁለት አይነት ሂት ስትሮክ አለ። የመጀመሪያው በወጣት ሰዎች፣ በአትሌቶች፣ በስፖርተኞች ወይንም በሞቃት ጊዜ የአካባቢ ቴምፕሬቸር ከፍተኛ ሲሆን ውጭ ወጥተው ከባድ የጉልበት ስራ የሚሰሩ ሰዎች ላይ የሚታይ ነው። ይሄኛውን በሕክምና ቋንቋ ኤግዘርሽናል ሂት ስትሮክ እንለዋለን። ሁለተኛው እና ዋናው እድሜያቸው በጣም የገፋ ወይም በጣም ደሳብ የሆኑ የልብ ድካም ያላቸው፣ የስኳር በሽታ ያላቸው፣ ከመጠን በላይ ክብደት ያላቸው፣ ማላብ የማይችሉ ሰዎች፣ የአእምሮ የሳይኪያትሪክ በሽታ ያላቸው ሰዎች ወይንም በሱስ የተያዙ ሰዎች በአልኮል፣ በኮኬይን፣ በሌሎችም ወይንም ለሕክምና ተብሎ የሚሰጥ መድኃኒት በሚወስዱ ሰዎች የሚታይ ግን ከፊዚካል አክቲቪቲ ከስፖርት ጋር ያልተያያዘ ቤታቸው ቁጭ ብለው የአካባቢ ቴምፕሬቸር ብቻ ስለጨመረ እና እነሱ ያን ቴምፕሬቸር መቆጣጠር ካይችሉ ቀርቶ የሚመጣ ነን ኤግዘርሽናል ወይንም ክላሲክ ሂት ስትሮክ የምንላቸዋል።
ዶክተር ነጋ፣ እስኪ ቀጥለን ደግሞ በሰውነት ውስጥ የሚፈጠሩ ሁኔታዎችን መልከት ወደምናደርግበት እንለፍ። አንድ ሰው ለዚህ ከፍተኛ ሙቀት ወይም ንዳድ ላስከተለው የጤና ሁኔታ ሲጋለጥ በተጨባጭ በሰውነት ውስጥ የሚፈጠረው ሁኔታ ምንድን ነው?
ሂት ስትሮክ ማለት ያው የሰውነታችን የሙቀት መጠን ከሚገባው በላይ ሲጨምር ምንድን ነው የሚከሰተው በሰውነታችን ላይ? በተፈጥሯችን ቅዝቃዜን በጣም የመቋቋም ችሎታ አለን። ሰውነታችን እያንዳንዱ ሴሎቻችን፣ ኦርጋኖቻችን፣ ቲሹዎቻችን ቅዝቃዜን የመቋቋም ችሎታ አለን። አንዳንዴ እስከ 28 ዲግሪ ሴልሺየስ ወርዶ ሙሉ በሙሉ ሪከቨር እናደርጋለን። ሙቀትን ግን የመቆጣጠር ችሎታችን በጣም ዝቅተኛ ነው። አሁን በ24 ሰዓት ጊዜ ውስጥ የአንድ ሰው ኖርማል ቴምፕሬቸር ይለያያል። ወደ ሌሎቻችን ወጣል ግን የሚለያየው ከ36 ዲግሪ ሴልሺየስ ከ37.5 ዲግሪ ሴልሺየስ ባለው ጊዜ ውስጥ ነው። ሰውነታችን ተቆጣጥሮ በዚህ ውስጥ ነው መኖር ያለ። ከዚህ በላይ ከሆነ ግን የሰውነታችን ሙቀት ጨምሯል ማለት ነው። የሰውነታችን ሙቀት የሚጨምረው በተለያዩ መንገዶች ሊሆን ይችላል፣ ግን ዛሬ የምንነጋገረው በአካባቢያችን ያሉ ከፍተኛ የሙቀት መጠን በሚያመጣው ሁኔታ ነው። ይህ ሲሆን ምንድን ነው የሚከሰተው በሰውነታችን ላይ? ብለህ ለጠየቀኝ መጀመሪያ የሰውነታችን ሜታቦሊዝም ይጨምራል። የሰውነታችን ሜታቦሊዝም ስንል ሰውነታችን ሴሎቻችን ኦርጋኖቻችን ሲሽዎቻችን በደንብ ለመስራት እኛ ለምንቀሳቀስ ላይፍን ታክል ለማድረግ ኦክሲጅንና ግሉኮስ ያስፈልገናል። እያንዳንዱ ሴልና ቲሹ ይሄን ይጠቀማል። ኦክሲጅንና ግሉኮስን ስንጠቀም የሚፈጠረው ኢነርጂ የተወሰነው ወደ ሙቀት ይሆናል፣ የተወሰነው ለተለያዩ ነገሮች ይሆናል። እኛ ፋስቴል ለማድረግ ማለት ነው። በፊት ስትሮክ ጊዜ ሜታቦሊዝማችን ይጨምራል። ሜታቦሊዝማችን ሲጨምር ምንድን ነው የሚፈጠረው? የምንጠቀመው የኦክሲጅን አማውንት በጣም ይጨምራል። ትንፋሻችን በጣም ይጨምራል። በፍጥነት መተንፈስ እንጀምራለን። ለልብ ምታችን በጣም ይጨምራል። ስለዚህ በጣም የጨመረ ተነፋፈስና የልብ ምታት መጀመሪያ የሚታዩት ናቸው። ከዛ ቀጥሎ ሙቀቱ ራሱ ሰውነታችን ላይ የተለያዩ ኬሚካሎች እንዲፈጠሩ ያደርጋል። እነዛ ኬሚካሎች ኢንፌክሽን ሳይኖር ኢንፌክሽን የሚመስል ነገር ኢንፍላሜሽን ጋር የምንጠራው ነገር ሰውነታችን ላይ እንዲፈጠር ያደርጋሉ። የደም ግፊታችን ቴምፕሬቸር በጨመረ ቁጥር ብዙ ውሃ ይተናል። ከሰውነታችን ከሶልት ይልቅ ውሃ ሚተን ይበልጣል። ስለዚህ ሰውነታችን ያለው የውሃ መጠን በጣም ስለሚቀንስ የደም ግፊታችን ወደ ታች ይወርዳል። ሙቀታችን በሚጨምርበት ሰዓት ሰውነታችን ያንን ሙቀት ለማስወገድ የተለያዩ ዘዴዎችን ነው የሚጠቀመው። ላብ በማላብ በትነት መልክ እንዲወጣ ኢቫፖሬሽን ምንለው ወይንም በሬዲየሽን ማለት ሰውነታችን ኤሌክትሮማግኔቲክ የሆነ ሂት ዌቮችን ከሰውነታችን እንዲወጡ ያደርጋል። ወይንም የሆነ ፓል ናምን ነገር ከተጠቀም በኮንዴክሽን መልክ ከሰውነታችን ሂት እንዲወጣ ለማድረግ ይሞክራል። ቀዝቀዝ ያለ ቦታ ካገኘን ያንን በመያዝ በሰውነታችን ጋር በማንተላለፍ ሂትን ለመቀነስ ይሞክራል። ግን ያንን ለማድረግ የደም ፍሰቱ ወደ ቆዳችን ወደ ማስላችን በጣም መጨመር አለበት። እንደዛ በሚሆንበት ሰዓት ውስጥ ያለው ሰውነታችን በተለይ ይሄ ሆዳችን ውስጥ አንጀታችን በጉበታችን በኩላሊታችን እና በፓንክራሳችን ያለው የብለድ ፍሎ በጣም ይቀንሳል። እንደዛ በሚሆንበት ሰዓት የደም ፍሰቱ ከነዛ ኦርጋኖች ወደ ቆዳችን እና ወደ መስል ዳይቨርትድ ስለሚደረግ እነዛ ኦርጋኖች ማግኘት የሚገባቸውን ኦክሲጅን እና ግሉኮስ ሳያገኙ ይቀራሉ እና እነዛ ሴሎቻችን መሞት ይጀምራሉ። ለዛ ነው የልብ ድካም የሚኖረው። ቴምፕሬቸር በጣም በጨመረ ቁጥር የልብ መስሎቻችን በደንብ ኮንትራክት እና ሪላክስ ማድረግ አይችሉም። ጉበት ሴሎቻችን ይሞታሉ። የኩላሊት ሴሎቻችን ይሞቱና የኩላሊት ድካም ያመጣሉ፣ ሬናል ፌለር የምንለው። ኢንተስቲናችን ያሉት ሴሎች ደግሞ መሞት ሲጀምሩ ኢንተስቲናችን ሊክ ይሆንና ይህ ነገር እየቆየ እየከፋ በሄደ ቁጥር ባክቴሪያ ከኢንተስተናችን ወጥቶ ወደ ሌላ ሰውነታችን እንዲሰራጭ ሊያደርግ ይችላል።
ቀደም ብለው የገለጧቸው የጤና ሁከት ምልክቶች ሰውነት ሙቀት ከሚገባው በላይ መጨመር ራሱን ጨምሮ ሌሎቹም ራስን መሳትም ቢሆን ቅድም የተቃቀሷቸው ምልክቶች የሌላ በሽታ ምልክትም ሊሆኑ ከመቻላቸው አንጻር በምንድን ነው የሚታወቀው? በእርግጥ ይህ ሰው አሁን ያለበት ሁኔታ ከዚህ ጤነኛ ያልሆነ እጅግ ከፍተኛ ከሆነ ሙቀት የምንጭ መሆኑን በምንድን ነው መለየት የሚቻለው?
እንግዲህ የበሽታ ብዙ ሌሎች በሽታዎችን ሊመስል ይችላል እና የሆነ ሲልቨር ቡሌት የሚባል ነገር የለም። ይህን ክሊኒካል ነው ዳያግኖስ የምናደርገው። በሶስት ነገሮች ነው ዳያግኖስ የምናደርገው። የመጀመሪያው ቴምፕሬቸሩ ከ40 ነጥብ 5 ዲግሪ ሴልሺየስ በላይ ከሆነ፣ ሁለተኛ ቅድም ያልናቸው የአእምሮ መታወኮች ምልክቶች ካታዩ፣ ሶስተኛ የአካባቢ ቴምፕሬቸር በጣም ከፋት ከሆነ ወይም አንድ ስፖርተኛ አትሌት ሂሚዲቲው እና ቴምፕሬቸሩ ከፍተኛ ደረጃ በደረሰበት ሰዓት ኤክሰርሳይዝ አድርጎ ኮላፕስ አድርጎ ቢመጣ ቀላል ነው ሂት ስትሮክ እንላለን። ግን አንድ ሰው ሂት ስትሮክ አለው ብለን በሂት ስትሮኩ ብቻ አይደለም፣ ሌሎችም የተለያዩ አይነት የላብራቶሪ ቴስቶች እናደርጋለን። ሌሎች ፖስብል ኮዞችንም ኢንክሉድ እናደርጋለን። ግን ሂት ስትሮክ ከሆነ ብዙውን ጊዜ በብዙዎቹ በሽተኞች ሂት ስትሮክ በፍጥነት ሰውነቱን ማቀዝቀዝ ከጀመረ ሰውየው ይሻላል። የምናያቸው የአእምሮ መታወቆች ምልክቶች በሙሉ ይታያሉ። ግን ሁልጊዜ ሌሎች በሽታዎችንም በጭንቅላታችን ይዘን እነዛን ከበር ለማድረግ መደረግ የሚገባውን ነገር እያደረግን ነው የምንሄደው።
ዶክተር ንጋ አሊ ጎጂ የተላላፊ በሽታዎችና በእንግሊዝኛው ክሪቲካል ኬር በመባል የሚታወቀው የጽኑ ህሙማን ክትትል ልዩ ሐኪም መሰል ሙያውን የሚመለከቱ ሌሎች ጥያቄዎች ይዘን መልሰን እንደምናገኘው ተስፋ አድርጋለሁ። ለዛሬው ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ እኔም አመሰግናለሁ። ቴንክ ዩ።